የአሜሪካ ድምፅ ራዲዮ ጣቢያ ነው። በሰሜን ወሎ ቆቦና አካባቢው በህወሓት ኃይሎች በተፈጸመ ጥቃት ከ500 በላይ ሰዎች ስለመገደላቸው መረጃዎች እንደደረሱት የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ ገለጠ። በደቡብ ወሎ በደላንታ ወረዳ የህወሓት ኃይሎች በሚገኙባቸው አካባቢዎች ከፍተኛ የሰብአዊ ቀውስ ማንዣበቡን፣ ከተለያዩ አካባቢው ተፈናቅለው በወረዳዋና ከተማ ወገል ጤና የተጠለሉ ነዋሪዎች ተናገሩ። የዚህንም ዝርዝር ይዘናል፣ በመጽሔቱ ክፍለ ጊዜ ይቀርባል። አርብ መስከረም 14 2014 ዓ.ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ቻርልስተን ማክ፣ ከዌብና ማኅበራዊ ገጾቻችን አሰናጇ አባየው ገበያው፣ ከዕለቱ ዋና አዘጋጅ ሲሆን ግርማ፣ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። እስከ ምሽቱ 4 ሰዓት አብሬያችሁ ቆያለሁ። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ ኦቻ በትግራይ ክልል ሰብአዊ ሁኔታው አሁንም እጅግ አስከፊ መሆኑ እንደቀጠለ ነው ሲል አሳሰበ። ጦርነቱ ወደ አማራና አፋር ክልሎች መስፋፋቱን ተከትሎም በሁለቱ ክልሎች ሰብአዊ ችግሩ በፍጥነት እየተባባሰ መሆኑን ኦቻ ጨምሮ አመልክቷል። ወደ ትግራይ ክልል ሰብአዊ ረድኤት ማስገቢያው መንገድ በሰመራ አባላ መቀሌ መስመር ብቻ በመሆኑም እርዳታ የማድረሱ እንቅስቃሴ በከባዱ የተገደበ ነው ያለው ኦቻ፣ የመንገዱ ጸጥታ የተረጋጋ ቢሆንም በቀጣይነት የሚፈጠረውን ለመተንበይ ግን አይቻልም ነው ያለው። ውጊያው ወደ አፋርና አማራ ክልል መስፋፋቱ በሲቪሎች ላይ ያስከተለው የምግብ ችግርና መፈናቀል እየተባባሰ መሆኑንም ጨምሮ አውስቷል። የተባበሩት መንግስታቱ የሰብአዊ ጉዳዮች ቢሮ በሰጠው የሁኔታው ዝርዝር መግለጫ ዙሪያ ሰፋ ያለ ዘገባ በሰኞ ስርጭት ይቀርባል። በሶማሊያ የአፍሪካ ህብረት ተልእኮ አሚሶምና የሶማሊያ ብሔራዊ ጦር ሰራዊት አልሸባብን ለመዋጋት በጥምረት መስራት የሚያስችላቸውን ማዕከል ከትናንት በስቲያ ረቡዕ መስርተዋል። ተቋሙ የጋራ ጥምር ተልእኮ ማዕከል የሚል ስያሜ ተሰጥቶታል። ማዕከሉ የተቋቋመው ሽብርተኛው ቡድን ምርጫውን እንደሚያደናቅፍ ስጋት ስለተከሰተ መሆኑ ተጠቁሟል። የሞሐመድ ካሂየን ዘገባ ኤደን ገረመው ታቀርበዋለች።
በሶማሊያ አልሻባብን ለማስወገድ የሚካሄዱ ተልእኮዎችን በእቅድና በጥምረት ለማካሄድ ለትብብር ያለመ ተቋም ሮብ ዕለት ተመስርቷል። በአሁን ሰዓት 20,000 የሚሆኑ የጸጥታ አስከባሪዎች ሶማሊያን ከአልሻባብና አይኤስ ከተሰኘው እስላማዊ መንግስት የሽብርተኛ ቡድን ጥቃት ለመከላከል እየሰሩ ይገኛሉ። የሶማሊያ ወታደራዊ መሪ ጀነራል አዶዋረጅ በዕለቱ ንግግር አድርገዋል።
ወይ ኩህርንታይ ደብአን ረበትናን ተልስተዳ እኔ ሚደስናዳን ሶነ ጋራን
ጀነራሉ የሶማሊያ ብሔራዊ ጦርና የአፍሪካ ህብረት ተልእኮ በሶማሊያ አሚሶም ስኬታማ የሆነ አፈጻጸምና መመሪያ እንዲኖር የሚሰሩት ስራ ላይ የተመሰረተ ነው። የረዥም ጊዜ ትብብራችንና ልምዳችንም በዚህ ማዕከል አማካኝነት ጥሩ ፍሬ እንድናፈራና የሚያጋጥሙንም ጋሬጣዎች መጋፈጥ እንድንችል ያግዙናል ነው ያሉት። ከዚሁ ጋር በተያያዘ በሌላ ዜና ደግሞ የሶማሊያ ወታደራዊ ፍርድ ቤት ሁለት ጽንፈኛ የውጭ ሀገር ዜጎችን ከሽብርተኛው የአልሻባብ ቡድን ጋር እየሰራችሁ ነው በሚል ከሷቸዋል። የሞቃዲሾ ፍርድ ቤት እንግሊዛዊ ዜግነት ያለውን ዴረን አንቶኒ ባይረንስ እና የማሌዥያ ዜጋ የሆነውን አህመድ መስታኪም ቢን አብዱል ሐሚድ ፍርድ ቤት ውስጥ በህገ ወጥ በመግባትና በአልሸባብ አባልነት የ15 ዓመት እስራት በይኖባቸዋል። የፍርድ ቤቱ ባለስልጣናት እነዚህ ሁለት ሰዎች በአልሸባብ አባልነት የተከሰሱ የመጀመሪያዎቹ የውጭ ዜጎች ናቸው ብለዋል። አቃቤ ህግ አብዱል ሐሚድና ባይረንስ የተሰኙት እነዚህ የውጭ ዜጎች የአልሸባብን የጥፋትና ደም የማፍሰስ ተልእኮ ለመፈጸም የመጡ ናቸው ብሏል። በሌላ በኩል የሁለቱም ጠበቃ የሆኑት ሞሐመድ ዋርሰሜ ግለሰቦቹ ወደ ሶማሊያ የመጡት ወዳጅ ጓደኞቻቸውን ለመጠየቅ እንጂ የአልሻባብ አባል ለመሆን አይደለም ሲሉ ክሱን የካዱ ሲሆን ይግባኝ እንደሚጠይቁም አስታውቀዋል።
በሌላ የሶማሊያ ዜና የሶማሊያ ፍርድ ቤት ባዕዳን የአልሸባብ አባላት ላይ የእስር ቅጣት ውሳኔ መስጠቱ ተገልጿል። አንድ የእንግሊዝና አንድ የማሌዥያ ዜጋ የ15 ዓመት እስራት ቅጣት ተወስኖባቸዋል። ሞቃዲሾ ላይ ያስቻለው የጦር ፍርድ ቤቱ ዴረን አንቶኒ ባርንስ የተባለውን እንግሊዛዊና አህመድ ሙስታኪም አብዱልሐሚድ የተባለውን ማሌዥያዊ የጽንፈኛው ታጣቂ ቡድን የአልሸባብ አባል በመሆንና በህገወጥ መንገድ ሶማሊያ በመግባት እያንዳንዳቸው በ15 ዓመት እስራት እንዲቀጡ መወሰኑ ነው የተገለጸው። በደቡብ ሱዳን የሚገኘው የተባበሩት መንግስታት የሰብአዊ መብት ኮሚሽን አገሪቱ ለረጅም ጊዜ በከፍተኛ የሰብአዊ መብት ቀውስ እየተሰቃየች ህዝቧን በድህነት በአመጽና በደል አዙሪት ውስጥ ነው የሚኖረው ሲል አስጠነቀቀ። ይህን አስመልክቶ የተጠናቀረው ሪፖርትም ትናንት ሐሙስ ለመንግስታቱ ድርጅት የሰብአዊ መብት ምክር ቤት ቀርቧል። ሊሳ ሽላይን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን እንደሚለው በደቡብ ሱዳን ከሚገኙ 10 ክፍለ ግዛቶች 9ኙ አስጊ በሆነ ከፍተኛ ግጭት ውስጥ ተውጠዋል። ደቡብ ሱዳን ነጻነቷን ከተቀዳጀች 10 ዓመታት በኋላ እንደ አውሮፓ አቆጣጠር 2013 ላይ የተጀመረው የእርስ በርስ ግጭት እንዲቆም በርካታ የሰላም ስምምነቶች ቢደረጉም ወደ ከፍተኛ ደረጃ የደረሱትን ግጭቶች ሊያቆሙ አልቻሉም። የኮሚሽኑ ሊቀመንበር ያስሚን ሱካ በተለይ በዋረንና ሌክስ ስቴት በሚባሉት ክፍለ ግዛቶች ያሉት ግጭቶች ልዩ ትኩረት የሚሹ ናቸው ይላሉ።
በመጋቢትና ሐምሌ ወራት በዋረንና ሌክስ ስቴት ውስጥ ሕጻናትን ጨምሮ ከ56 ሰዎች በላይ ተረሽነዋል። እንዲህ ያሉት ሕገወጥ ግድያዎች በገዢው ፓርቲ አባላት በሆኑ አስተዳዳሪዎች የሚፈጸም ሲሆን በሌሎችም ዘንድ ተስፋፍቷል። ብዙዎቹ በሰብአዊነት ላይ የተፈጸሙ ወንጀሎች ናቸው።
ሪፖርቱ በግዴታ እንዲሰወሩ የተደረጉ ግርፋት፣ አስገድዶ መድፈር፣ ከግጭት ጋር የተያያዙ ወሲባዊ ጥቃቶችና እንዲሁም ለውትድርና በግዴታ የሚመለመሉ ሕጻናት በመላው አገሪቱ የሚታዩ ናቸው ብሏል። በስፋት የተሰራጨው ሕገወጥነትና ጥቃት የተባባሰ ሲሆን ለብዙዎች ሞትና በሚሊዮኖች ለሚቆጠሩ ሰዎች መፈናቀል ምክንያት ሆኗል። ከዚህ በተለየ መልኩ በኢኮኖሚው ዘርፍ ያለውን ወንጀል አስመልክቶ የወጣው የኮሚሽኑ ሪፖርት እንደሚያሳየው ደግሞ የደቡብ ሱዳን የፖለቲካ ባለስልጣናት በሚሊየን የሚቆጠሩ ዶላሮችን ከህዝብ በመንጠቅ ወደ ግል አካውንቶቻቸው እያስገቡ መሆኑን አመልክቷል። የኮሚሽኑ አባል አንድሩ ክላፈም ይህ የሰብአዊ መብትን የሚጥስ፣ የደህንነት ስጋት የሚፈጥር፣ 80 ከመቶ የሚሆነውን ህዝብ በከፋ ደህንነት ውስጥ እንዲኖር የሚያደርግ ነው ብለዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በተባበሩት መንግስታት ድርጅት እየተካሄደ ባለው ጠቅላላ ጉባኤ በዛሬው ዕለት 8 ሴት የዓለም መሪዎች ንግግር ያደርጋሉ። 3ቱ ምክትል ፕሬዚደንቶች ሲሆኑ 5ቱ ጠቅላይ ሚኒስትሮች ናቸው። ቀደም ሲል በጠቅላላ ጉባኤው ላይ ንግግር ያደረጉት የስሎቫክ ፕሬዚደንት ዙዚና ካፑቶቫ ለአደጋ ተጋላጭ የሆኑ ሴቶችንና ልጃገረዶች እንዲሁም ውህዳን የህብረተሰብ ክፍሎችን ሳንጠብቅ ምድራችንን ከውድቀት ልናድን አንችልም ሲሉ አሳስበዋል። ትናንት ለጠቅላላው ጉባኤ ንግግር ያደረጉት የመጀመሪያው የሀገራቸው ሴት ፕሬዚደንት የሆኑት የታንዛኒያዋ ፕሬዚደንት ሳሚያ ሱሉሁ ሐሰን እስካሁን ያስመዘገብናቸውን ክንዋኔዎች ኮቪድ-19 እየደመሰሰብን ነው ሲሉ ጉባኤውን አሳስበዋል። በሌላ ዜና ትናንት ሐሙስ በተካሄደ የምግብ ጉዳይ የመሪዎች ስብሰባ ላይ ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ዓለም ሕዝብ ግማሹ ጤናማ ምግብ የመሸመት አቅም የሌለው ነው ሲሉ አስገነዘቡ። ዋናው ጸሐፊ ምግብ ማለት ሕይወት ማለት ነው፣ ነገር ግን በየቦታው በሀገሮች በማህበረሰቦችና በመኖሪያዎች ውስጥ ይህ መሰረታዊ ፍላጎት እየተሟላ አይደለም ብለዋል። ጉቴሬሽ 3 ቢሊዮን የሚሆኑ ሰዎች የተመጣጠነ ምግብ ማግኘት አይችሉም፣ በመቶ ሚሊዮን የሚቆጠሩ ሰዎች ባዶ ሆዳቸውን ነው የሚያድሩት፣ ሕፃናትም እየተራቡ ነው ብለዋል። በኢትዮጵያና በየመን ሚሊዮኖች እየተራቡ ባሉበት በአሁኑ ወቅት ይህ እውነት ሆኖ ሳለ በዓለም ላይ ከሚመረተው ምግብ 1/3 የሚሆነው እየወደመ ወይም እየባከነ ነው ሲሉም አሳስበዋል ዋና ጸሐፊው። በዓለም አቀፍ ኮቪድ-19 ዜናዎች የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ የመጀመሪያ የኮቪድ ክትባታቸውን ከስድስት ወር በፊት ወስደው ያጠናቀቁ የተወሰኑ ሰዎች የፋይዘርን ማጠናከሪያ ክትባት መወጋት እንዲችሉ ፈቃድ ሰጥቷል። የአውሮፓ ህብረት የመድኃኒት ቁጥጥር ቢሮ በበኩሉ ከ16 ዓመት በላይ ለሆኑ ሶስተኛ የፋይዘር ክትባት መክተብን አስመልክቶ በሚቀጥለው ጥቅምት መጀመሪያ ላይ ውሳኔ ላይ እንደርሳለን ሲል አስታውቋል። የአፍሪካ መሪዎች በበኩላቸው የክትባቱ ድልድል የተዛባ መሆኑን በመግለጽ ቅሬታቸውን ማሰማታቸውን ቀጥለዋል። አንድ የደቡብ አፍሪካ ፕሬዚደንት ሴሪል ራማፖሳ ለጠቅላላ ጉባኤው ካሉበት በቪዲዮ አማካይነት ባደረጉት ንግግር 82 ከመቶ የዓለም የክትባት አቅርቦት በባለጸጎቹ ሀገሮች እጅ መሆኑና ለባለዝቅተኛ ገቢ ሀገሮች የደረሰው 1 ከመቶ ብቻ መሆኑ በሰብአዊ ፍጡራን ላይ የመፍረድ ያህል ነው ሲሉ ተችተዋል። የዚምባብዌ ፕሬዚደንት ኤመርሰን ምናንጓጓም ክትባቱን ለራስ ብቻ ሰብስቦ ማከማቸት ሁሉም ከቫይረሱ ካልተጠበቀ ብቻውን ሊጠበቅ የሚችል ከቶ የለም ከሚለው መርህ ጋር የሚጋጭ አድራጎት ነው ሲሉ ለጠቅላላ ጉባኤው ባሰሙት ንግግር አሳስበዋል። አድማጮች፣ ለሰዓቱ የተጠናቀረው ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ መስከረም 14 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ምስልና ድምፅ አቀናባሪያችን ኤልያስ አስማረ፣ የቀጥታ ስርጭት ምስልና ድምፅ አቀናባሪ ቅንብር ተቆጣጣሪ ቫስኮ ቫለሪ፣ በዓለም ዜናዎች የተጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በኢትዮ ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ዕለቱ አብይ ርዕስ። በሰሜን ወሎ ቆቦና አካባቢው በህወሓት ኃይሎች በተፈጸመ ጥቃት ከ500 በላይ ሰዎች ለመገደላቸው መረጃዎች እንደደረሱት የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ገለጠ። ጳጉሜ 5 2013 ዓ.ም ተፈጸመ በተባለው በዚህ ጥቃት የእርሻ ሰብልን ጨምሮ የግለሰብና የህዝብ ንብረት መውደሙን እንዲሁም በርካታ ሰዎች ከቀያቸው መፈናቀላቸውን በተመለከተም መረጃዎች ደርሰውኛል ነው ያለው ጉባኤው። ይሁን እንጂ ህወሓት ከዚህ ቀደም በተለያየ መልኩ በሰጣቸው መግለጫዎች በንጹሃኖች ላይ ኃይሎቹ ፈጽሟል የሚባሉት ግድያና ሌሎች የሰብአዊ ጥቃቶችን እንደማይቀበል መግለጡ ይታወሳል። የኢሰመጉን ስራ አስፈጻሚ ኮሚቴ አባል አነጋግሮ ኬኔዲ አባተ ተከታዩን አድርሶናል።
የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ትናንት መስከረም 13 ባወጣው መግለጫ በሰሜን ወሎ ቆቦና አካባቢው ጳጉሜ 5 2013 ዓ.ም ምህረት በህወሓት ኃይሎች በተፈጸመ ጥቃት ከ500 በላይ ሰዎች ስለመገደላቸው መረጃዎች ደርሰውኛል ብሏል። ኢሰመጉ መረጃውን ከአካባቢው ነዋሪዎች ስለማግኘቱ የጉባኤው ስራ አስፈጻሚ ኮሚቴ አባል አቶ ሙባረክ ልዑል ሰገድ ለአሜሪካ ድምጽ ገልጸዋል።
ከ500 በላይ ሰዎች መገደላቸውን እንዲሁም ተያያዥ የሆኑ ሌሎች ጥፋቶችም መፈጸማቸውን ለእኛ መረጃዎች ደርሰውናል። መረጃው ደግሞ ብዙ ጊዜ የሚደርሰን ምንድን ነው፣ በዛ አካባቢ በቅርበት መረጃ የሚከታተሉ ሰዎች በስልክ ደውለው ይሄን ነገር ለእኛ ያሳውቁናል ማለት ነው። እዛ ቦታም ላይ የተገኙ ሊሆኑ ይችላሉ። ይሄ ነገር ስለመፈጸሙ ለኢሰመጉ ደውለው ያሳውቃሉ ማለት ነው።
በእለቱ ተፈጸመ በተባለው ጥቃት ከሰዎች ግድያ በተጨማሪ ሌሎች ኢሰብአዊ ድርጊቶችም ስለመፈጸማቸው መረጃዎች መኖራቸውን የገለጹት አቶ ሙባረክ ድርጊቱ ቀጣይነት ሊኖረው እንደሚችልም ነው ያመላከቱት።
ከሰዎች መገደል በዘለለ የእርሻ ሰብሎች የደረሱ እንዲሁም ደግሞ በቡቃያ መልክ የሆኑ የእርሻ ሰብሎች የማውደም፣ የህዝቦችን ንብረት ማውደም እንደዚሁም ደግሞ የሲቪል ተቋማት ንብረቶችን የማጥፋት ነገሮችም ተከስቷል የሚል መረጃ ነው እኛ ጋር ያለው። ከሰው ሞት በዘለለ ያሉት ሌሎች ድርጊቶች በአንድ ቀን ብቻ የተፈጸሙ አይደለም። እነዚህም ነገሮች ቀጣይነት ያላቸው እና ተመሳሳይ ደግሞ ሊደገሙም እንደሚችል ስጋትም እንዳላቸው ጭምር ነው ሪፖርቱን ያቀረቡት ሰዎች የነገሩን ወይም ደግሞ ያመለከቱ።
የህወሓት ታጣቂዎች በሰሜን ወሎ በቆቦ ከተማና አካባቢው ከ600 በላይ ሰላማዊ ሰዎችን ስለመግደላቸውና ሌሎች አስከፊ የሰብአዊ መብቶች ጥሰቶችንም ስለመፈጸማቸው የጥቃቱ ሰለባዎች መሆናቸውን የተናገሩ የአካባቢው ነዋሪዎች ከቀናት በፊት ለአሜሪካ ድምጽ በስልክ ገልጸዋል። AFP እንዲሁ የአካባቢው ነዋሪዎችን በማናገር ጥቃቱ ስለመፈጸሙ ዘግቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም መስከረም 9 ባወጣው መግለጫ በቆቦ ከተማና አካባቢው የህወሓት ኃይሎች በሲቪል ሰዎች ላይ ግድያና ዘርፊያ እንዲሁም የመሰረተ ልማት ውድመት ለመፈጸማቸው ሪፖርቶች እንደደረሱት መግለጹ ይታወሳል። ይሁን እንጂ በስልክ ኔትወርክ አለመኖር ምክንያት የህወሓት አመራሮችን ማግኘት ባይቻልም ድርጅቱ ከዚህ ቀደም በተለያየ መልኩ በሰጣቸው መግለጫዎች በንጹሃን ላይ ኃይሎቹ ፈጽመዋል የሚባሉ የግድያና ሌሎች ኢሰብአዊ ጥቃቶችን እንደማይቀበል አስታውቋል። በቆቦ ተፈጽመዋል ከተባለው ጥቃት ጋር በተያያዘ ግን ከህወሓት ወገን እስካሁን የተገኘ ቀጥተኛ ምላሽ የለም። ሆኖም በፌደራል መንግስት እውቅና ባይኖራቸውም ክልሉን በመምራት ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል የህወሓት ታጣቂዎች በሰላማዊ ዜጎች ላይ እንዲህ ያሉ ድርጊቶችን እንደማይፈጽሙ ገልጸው በተያያዥ ጉዳዮች ላይ የሚቀርቡባቸው ወንጀላዎች በገለልተኛ አካላት እንዲጣሩ ጠይቀዋል። ኢሰመጎ በትናንትናው መግለጫው ባስተላለፈው መልእክት የሚመለከታቸው አካላት የሲቪል ሰዎችን ህይወትና ንብረት እንዲሁም የህዝብ መገልገያ የሆኑ ተቋማትን ኢላማ ያደረገ ጥቃት መፈጸም ዓለም አቀፍ ተጠያቂነትን እንደሚያስከትል በማወቅ ከመሰል ድርጊቶች እንዲታቀቡ ጠይቋል። ስለ ቆቦና አካባቢው ግድያና አጠቃላይ ስለደረሰው ጉዳት ኢሰመጉ በቀጣይነት ሰፊ ምርመራ እንደሚያደርግም የጉባኤው ስራ አስፈጻሚ ኮሚቴ አባል አቶ ሙባረክ ልዑል ሰገድ ተናግረዋል።
የኢሰመጉ የምርመራ ቡድን አለ፣ መርማሪዎች አሉ። እነዚህ ተፈጸመ በሚባልበት ቦታ መርማሪዎቻችን እናሰማራለን። በተለይ አሁን ባለው ሲቹዌሽን ትልቁ እንቅፋታችን የጸጥታ ሁኔታ ነው። ለወደፊት ይሄ ነገር ሲመቻችልን ነው እኛ ይህን ነገር የምናደርገው።
አሁን ላይ በሰሜን ኢትዮጵያ አካባቢዎች እየደረሰ ያለው ሰብአዊና ቁሳዊ ጥፋት በዚሁ ከቀጠለ የሰብአዊ መብቶች ሁኔታ ይበልጥ እንደሚባባስ ስጋቱን የገለጸው ኢሰመጉ የሚመለከታቸው መንግስታዊ ተቋማት፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ምሁራን፣ የፖለቲካ ፓርቲዎችና በአጠቃላይ የኢትዮጵያ ሕዝብ በሀገሪቱ ያሉ ፈታኝ ሁኔታዎች የሚፈቱበትን መንገድ እንዲፈጥሩም ጥሪ አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች፣ በተከታዩ ዘገባ ደግሞ ከአዲስ አበባ ወደ ቤንሻንጉል ነው የምናቀናው። የቤንሻንጉል ህዝቦች ነጻነት ንቅናቄ ታጣቂዎች የካማሺ ዞን በርካታ ስፍራዎችን ተቆጣጥረዋልና ይህንንም ተከትሎ ተጨማሪ ጸጥታ ኃይል ዛሬ ዞኑ ውስጥ መግባቱን የቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽን አስታወቀ ይለናል የክልሉ ፖሊስ ምክትል ኮሚሽነር አድማጮች ይህን አረፍተ ነገር ደግሞ አለው። የክልሉ ፖሊስ ምክትል ኮሚሽነር የክልሉ ፖሊስ ምክትል ኮሚሽነር ምስጋናው እንጂ ፈታ የታጣቂዎቹ እንቅስቃሴ በህብረተሰቡ ላይ ሰብአዊ ቀውስ እየፈጠረ ቢሆንም ላለፉት ጥቂት ወራት በጸጥታ ኃይል ውስንነት ሳቢያ ህግ ማስከበር አልተቻለም ሲሉ ለአሜሪካ ድምፅ ተናግረዋል። ምክትል ኮሚሽነሩን ያነጋገረው ናኮር መልካ ተከታዩን አድርሶናል።
የቤኒሻንጉል ጉሙዝ የወንጀል መከላከል ዘርፍ ምክትል ኮሚሽነር ኢንስፔክተር ምዝጋናው እንጂ ፈታ የመከላከያ ሰራዊት ዛሬ ካማሽ ከተማ መግባቱን ገልጸዋል።
ወደ ካማሽ ከተማ ሙሉ በሙሉ ገብቷል። ያንን መነሻ አድርጎም አሁን ዛሬ ጀምሮ መተኳኮሱ የለም። አሁን እዛ የመፈግፈግ ስራ ነው የሰሩ ሰላማ ይሉ።
ምክትል ኮሚሽነር ኢንስፔክተር ምዝጋናው በክልሉ ውስጥ በተለይ በካማሽ ዞን ውስጥ የሚንቀሳቀሱ የቤኒሻንጉል ህዝቦች ነጻነት ንቅናቄ ቤሄንን የሚባሉት ታጣቂዎች የዞኑን በርካታ ቦታ ሰዎች ተቆጣጥረው መቆየታቸውን አስረድተዋል።
ቤኒን ታጣቂ የኦነግ ሸኔ ጋር ቅንጅት አላቸው። ጥይቶች የተለያየ በሀሳብ ማደጋገፍ በእነሱ በኩል ነው እየተጋገዙ ይህንን የሚያደርጉት። አምስቱ ወረዳ ነው ያለው። የዞን ማዕከሉ፣ የወረዳ ማዕከሎች ውጭ አንድም ቀበሌ መንግስት እጅ ላይ ያለ ፖለቲካዊም የተለያየ እንትንም እየተሰራ አይደለም። ሙሉ በሙሉ ግንኙነቶች ተማርቷል።
በዚህም ምክንያት በዞን ውስጥ የሰብአዊ ቀውስ መፈጠሩን ገልጸዋል።
ያለን የጸጥታ ኃይል ውስንነት የተነሳ ችግር ያለበት ወይም ለመሳሪያ ሰላም ኃይል አለበት ተብሎ በጥናት የለየንበት ቦታ ላይ ገብተን ህግ የማስከበር ስራ መስራት አልቻልንም። ከዚህ ጋር ተያይዞ አሁን የህብረተሰቡ እጅግ በጣም የተጎሳቆለ ህይወት ላይ ነው ያሉ። በተለይ አሁን የሁሉም ያልተዘረፈ ቤት የለም፣ ያልተዘረፈ ከብት የለም፣ ያልተዘረፈ ንብረት የለም። ከዚህ ጋር ተያይዞ ሰብአዊ ቀውሱ ራሱ እጅግ በጣም የከፋ እዛ አካባቢ ማለት ነው። አሁን ግዴሳ የሚባል ቀበሌ ላይ ሜቲ፣ አንገር ሜቲ፣ አንገር ሸንኮራ፣ አንገር ዋጃ የሚባሉ ቀበሌዎች ላይ ሙሉ በሙሉ ጸረ ሰላም ኃይል የተቆጣጠረ ስለሆነ ህዝቡ እጅግ በጣም ስቃይ ላይ ነው ያለው። በረሃብ ጉዳቶች ይኖራሉ ብለን እንገምታለን። መድኃኒት የለም። ኦልሬዲ ሙሉ በሙሉ መድኃኒቶች ተዘርፏል። ጤና ኬላዎች ግብአት አይገባም። መንገድ ተቋርጧል። ግንኙነት የለም። ስለዚህ ይሄ በሌለበት አሁን በወባ በወሊድ በተለያየ ሰብአዊ ህብረተሰቡ እየተጎዳ ነው ያለው።
በተጨማሪም በክልሉ የጸጥታ ኃይል ባለመጠናከር ምክንያትም ከቦታ ቦታ ተንቀሳቅሰው በዞኑ ሰላም ለማስፈን ጥረት ላይ የነበሩ የሰላም አስከባሪ አባላት በሌሎች ታጣቂዎች መገደላቸውን ኢንስፔክተር ምስጋናው ጨምረው ተናግረዋል።
በለዚህ ጋንፎይ ከማሽ ዞን ወረዳ ነኝ። ከኦሮሚያ ጋር የሚያዋስን ፏፏቴ የሚባል ቦታ አለች ቀበሌ። በዛ መሀል ሶስተኛ የሚባል ኦሮሚያ ቀበሌ አለች። አሁን የኛ ጸጥታ ኃይል ከኦሮሚያ ልዩ ኃይል ጋር ተቀናጅቶ የተለያዩ ስራዎችን እያከናወነ ነበረ። ከዛ ጋር ተያይዞ አሁን ፏፏቴ የሚባል ቦታ ላይ የተወሰነ የኛ ጸጥታ ኃይል ነበረች። ያንን ኃይል የሚቀይር ከሶጌ ከተማ ተነስቶ ወደዛ አካባቢ እየተንቀሳቀሰ በነበረበት ሰዓት ላይ ጥቃት ደረሰባቸው። እዛ አካባቢ የሚንቀሳቀሱ የኦነግ ሸኔ ታጣቂ አለ። ወደ 19 ሰዓት እና ደፈጣ ይዞ ነው ጥቃቱን የፈጸሙ። ከዛ ጋር ተያይዞ አሁን በርካታ የታይል ጉዳት ደርሶባቸዋል።
ይታወቃል ቁጥራቸው።
ደረሰ ጉዳት ቁጥር ለመስጠት ትንሽ ይቸገራለሁ። ነገር ግን አሁን ብዙ ልጆች እንደተጎዱ ነው።
ኢንስፔክተር ምስጋናው በካማሽ ዞን ውስጥ የሚንቀሳቀሰውን በይህንን የተባለውን ታጣቂ ቡድን ለመመከት ከክልሉ የመከላከል ኃይል በላይ ሆኖ እንደነበርም ገልጸዋል። ተጨማሪ የጸጥታ ኃይሎች ድጋፍ እንዲደረግም የፌዴራል መንግስት የተለያዩ ተቋማትን ሲጠይቁ እንደነበር ገልጸዋል። በዛሬው ዕለትም ተጨማሪ የጸጥታ ኃይል ዞኑ መግባቱን ገልጸዋል። የክልሉ መንግስት በጠቀሳቸው ኃይሎች ባቀረበው ክስ ዙሪያ በስልክ ምላሽ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም። የሚመለከታቸውን የፌዴራል መንግስት መስሪያ ቤቶች የስራ ኃላፊዎችም በጉዳዩ ዙሪያ በስልክ ለማነጋገር ጥረት እያደረግን ነው። እንደተሳካልን ይዘን እንመለሳለን። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ናኮርን ለዘገባው አመሰግናለሁ። አድማጮች፣ ተከታዩም እዚያው ቤንሻንጉል ያቆየናል። በቤንሻንጉል ጉሙዝ ክልል የሚንቀሳቀሰው የቦሮ ዲሞክራሲያዊ ፓርቲ በክልሉ በተፈጠረው የጸጥታ ችግር ሳቢያ ለጊዜው ምርጫ ባይካሄድም ዲሞክራሲያዊ በሆነ መንገድ ባለው በክልሉ መንግስት እንዲመሰረት ሲል ጠየቀ። የቤንሻንጉል ጉሙዝ ክልል የብልጽግና ጽህፈት ቤት በበኩሉ ምርጫ ቦርድ ባስቀመጠው የጊዜ ሰሌዳ መሰረት ምርጫ ይካሄድና በህዝብ የተመረጠ መንግስት በክልሉ ይመሰረታል ይላል። ለዝርዝሩ አስቴር ምስጋናው።
በቤንሻንጉል ጉምዝ ክልል የሚንቀሳቀሰው የቦሮ ዲሞክራሲያዊ ፓርቲ የፖለቲካ ጉዳዮች ኃላፊ አቶ ዮሐንስ ተሰማ የኮቪድ-19 ወረርሽኝ በፈጠረው ስጋትና በክልሉ በተለያዩ ጊዜያት በተከሰተው የጸጥታ ሁከት ሳቢያ ሀገራዊ ምርጫ ሳይካሄድ መቆየቱን ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ መስከረም ወር በክልሉ ምርጫውን እንዲያካሄድ እቅድ ይዞ ቢቆይም ባለው የጸጥታ ችግር ሳቢያ እንደታቀደው ምርጫውን በቅርቡ ማካሄድ እንደማይችል አሳውቋል። በመሆኑም ከመስከረም 24 በኋላ ክልሉን ለማስተዳደር በህዝብ የተመረጠው መንግስት የስልጣን ዘመኑ የሚያበቃበት በመሆኑ በክልሉ የአመራር ክፍተት ሊከሰት ይችላል በሚል አማራጭ ያላቸውን የመፍትሄ ሀሳቦችን ማቅረቡን የፓርቲው የፖለቲካ ጉዳዮች ኃላፊ አቶ ዮሐንስ ለአሜሪካ ድምጽ ተናግረዋል።
የክልሉ ህገ መንግስት የፌዴራል ህገ መንግስትና የፌዴራል መንግስት ክልሎች ጣልቃ በሚገባበት አዋጅ ቁጥር 359 1995 መሰረት በማድረግ የስልጣን ጊዜው ስላበቃ ምርጫ ማድረግ ደግሞ በጽዳት ችግር ምክንያት ስላልቻል የአመራር ክፍተት እንዳይፈጠር አንደኛ በክልሉ ውስጥ የሚንቀሳቀሱ ሁሉም ፖለቲካ ፓርቲዎችን ያካተተ ክልላዊ የሽግግር መንግስት ምርጫ እስኪካሄድ ድረስ እንዲደራጅ ነው። ይህኛው በውይይትና በድርድር እንዲሆን ነው የጠየቅነው። ይሄም አይሆን ከሆነ ደግሞ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የፌዴሬሽን ምክር ቤት በአዋጅ ቁጥር 359/1995 መሰረት ክልሉን የሚያስተዳድር ጊዜያዊ አስተዳደር ጣልቀን መግባት ልክ እንደ ትግራይ አስተዳደር አይነት እንዲያደራጁ የሚል ሁለተኛ አማራጭ ነው። አንደኛና ሁለተኛ አማራጭ ተቀባይነት የማያገኙ ከሆነ የባላደራ መንግስት ከየትኛው ፓርቲ ወገንተኛ ያልሆነ ዲሞክራሲ የሚመራ እስከ ምርጫ ድረስ ሊያደርሰን የሚችል ባለደራ መንግስት እንዲደራጅ የሚል ከመንግስቱንና ሌሎችም ሀገሮችን ተሞክሮ መሰረት አድርገን ነው ያቀረብነው። ይህን ጥያቄም በመግለጫ ብቻ ሳይሆን በይፋ በደብዳቤ ለጠቅላይ ሚኒስትሩም፣ ለፌዴሬሽን ምክር ቤትም፣ ለብልጽግና ፓርቲና ለሰላም ሚኒስትር አቅርበናል።
አቶ ዮሐንስ ፓርቲያቸው ይህንን አማራጭ ሀሳብ ለመንግስት ሲያቀርብ ሌላ አጀንዳ የሌለው መሆኑንና ችግሮቹ በዲሞክራሲያዊ መንገድ ብቻ እንዲፈቱ ለመጠየቅ መሆኑን አጽንኦት ሰጥተው ተናግረዋል።
ዲሞክራሲን የምንለማመድ ከሚል የመነጨ እንጂ እኛ መንግስት የለም መስከረም አራት በኋላ መንግስት የለም የሚል አይደለም አቋማችን። መንግስት ይኖራል፣ ግን አሁን ስልጣን ላይ ያለው ስልጣኑ ስላበቃ በጋራ የሚሆነን መንግስት ግን እንመስርት፣ ለዛ ደግሞ እንወያይ፣ እንደራደር የሚል ነው እንጂ አመት ጥሪ አይደለም የሚለውን አጽንኦት ለመስጠት ፈልጌ ነው።
የቤኒሻንጉል ጉምዝ ክልል የብልጽግና ጽህፈት ቤት ኃላፊ አቶ ይስሐቅ አብዱልቃድር በበኩላቸው ከጸጥታ ችግር ጋር በተያያዘ ሙሉ በሙሉና በከፊል ምርጫ ያልተካሄደባቸው የተለያዩ ክልሎች መኖራቸውን ጠቅሰው ምርጫ ቦርድ የራሱን ፕሮግራም እያወጣ ባለበት ሰዓት በቤኒሻንጉል ጉምዝ ክልል የሽግግር መንግስት ይቋቋም የሚለውን ጨምሮ ሌሎች አማራጮችን በማስቀመጥ መግለጫ ያወጣው የፖለቲካ ፓርቲ ተቀባይነት የለውም ብለዋል።
ምርጫ ቦርድ የወሰነ ውሳኔ ባለፈው በአስቸኳይ ጊዜ አዋጅ እና በኮሮና ምክንያት የወጣው አዋጅ እስከ መስከረም 24 የሚል ነገር የለም። ይሄ ሆኖ እያለ ግን በአቋራጭ የሽግግር መንግስት መፍጠር አለበት፣ እንደገና ደግሞ የሆነ ጥምረት መንግስት መፍጠር አለበት ብሎ ነው መግለጫው ያወጡት እና ይሄ በየትኛውም ሂሳብ የሚሆን አይደለም። እኛ እንደ ብልጽግና ፓርቲ ግን በየትኛውም ሂሳብ ህዝብን ያልመረጠ ቡድን መጥቶ ስልጣን የሚቆጣጠርበት ነገር መኖር የለበትም።
አቶ ይስሐቅ የቤኒሻንጉልን ክልል ጨምሮ ምርጫ ያልተካሄደባቸው ክልሎች ምርጫ ተካሂዶ በህዝብ የተመረጠ ፓርቲ ስልጣኑን ይረከባል፣ እስከዛ ድረስ ባለው ጊዜ ግን ቀደም ሲል በህዝብ የተመረጠው መንግስት ይቀጥላል ብለዋል።
ፓርላማ የሚባል መንግስት አለ፣ ለሀገር የሚመሰረተው። በክልል ደረጃ ደግሞ የክልል መንግስታት ደግሞ አሉ። የክልል መንግስታት የሚመሰረተው ምርጫ ሙሉ በሙሉ ከተደረገ በኋላ ነው። ጥቅምት ላይ ሊሆን ይችላል፣ ህዳር ላይ ሊሆን ይችላል። አዲሱ ተመራጭ መጥቶ ስልጣን እስከሚረከብ ድረስ ያለው ፓርላማና ያለው መንግስት ይቀጥላል። በቤኒሻንጉልም፣ በሶማሌውም፣ በአፋሩም ይህን ግልጽ ነው። ማን ባህረኒም ማለት ነው። አንዳንድ ክልሎች ላይ ደግሞ ሙሉ በሙሉ ምርጫ ባይደርሱም አብላጫ ድምፅ ያገኙ ክልሎች ላይ ኦሮሚያ ክልል፣ አማራ ክልል፣ ደቡብ እና ሲዳማና ተወሰኑ አካባቢዎች እስከ 24 ባለው ጊዜ ውስጥ ሶማሌ፣ ሀረሪ፣ ቤኒሻንጉል ምርጫ ገና የሚደረግበት አካባቢዎች ስለሆኑ መንግስት መመስረት አይችሉም። ይሄ ግልጽ ነው። ስለዚህ መንግስት መመስረት ስለማይችሉ ቀጣይ ምርጫው ከተጠናቀቀ በኋላ ጥቅምት ላይም ህዳር ላይም ቢሆን የምርጫ ውጤቱ ኦፊሻል ይፋ ከተደረገ በኋላ በምርጫ ቦርድ አማካኝነት አብላጫ ድምጽ ያገኘው ፓርቲ መንግስት ይመሰረታል ማለት ነው።
ተጨማሪ አስተያየት ከኢትዮጵያ ብሔራዊ ምርጫ ቦርድ ለማካተት ያደረግኩት ሙከራ ለዛሬ አልተሳካም። እንደተሳካ ይዤ እቀርባለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። የባይደን ወደ ዓለም አቀፍ ዜናዎች ነው የምናልፈው። የባይደን አስተዳደር የሄይቲ ስደተኞችን በተመለከተ በሚያራምደው ፖሊሲ ላይ የቀረቡት ክሶች እየተከላከለ ይገኛል። አስተዳደሩ የገጠመው ተቃውሞ ከፍ ብሎ በሄይቲ ልዩ ልዑክ የነበሩ ዳንኤል ፉት ከኃላፊነታቸው በገዛ ፈቃዳቸው እንዲነሱም አድርጓል። ልዑኩ በዚህ ውሳኔ የደረሱት በአገሪቱ ደቡባዊ ድንበር በኩል እየጨመረ የመጣውን የሄይቲ ስደተኞች ቁጥር ወይም መጠን ለመቆጣጠር የተወሰደው ምላሽ ኢሰብአዊና ከታለመውም ውጪ አሉታዊ ውጤት እንደሚመጣ ጠቅሰው ትችት ካቀረቡ በኋላ ነው። የፓትሲ ዊዳክስዋራን ዘገባ ሀብታሙ ስዩም ያቀርበዋል።
በሺዎች የሚቆጠሩ በደቡብ አሜሪካ ይኖሩ የነበሩ የሄይቲ ተወላጆች ጥገኝነት ለመጠየቅ በማሰብ በዩናይትድ ስቴትስ ሜክሲኮ ድንበር ላይ በምትገኘው የቴክሳስ ግዛቷ ዴል ሬዮ ደርሰዋል። በመቶዎች የሚቆጠሩት በዩናይትድ ስቴትስ አስተዳደር በድህነትና በግጭት ወደምትናጠው ሄይቲ ተመልሰዋል። እርምጃውን ኢሰብአዊና ከታለመለት በተቃራኒ አሉታዊ ውጤት የሚያስከትል ሲል የጠሩት በሄይቲ የዩናይትድ ስቴትስ ልዩ ልዑክ ዳንኤል ፉት እርምጃውን በመቃወም ረቡዕ ዕለት ስራቸውን በገዛ ፈቃዳቸው ለቀዋል። ሄይቲን የተመለከተው የፖሊሲ አቀራረባችን ትልቅ ችግር አለበት። ያቀረብኳቸው ምክረ ሐሳቦች ገሸሽ ተደርገዋል፣ ውድቅም ተደርገዋል ብለዋል በስራ መልቀቂያ ደብዳቤያቸው ላይ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ግን የፑቲን ውንጀላ ተቃውመዋል።
እውነታው ሄይቲን በተመለከተ በከፍተኛ ባለስልጣናት ደረጃ ውይይት ተደርጓል። በልዩ ልዑክ ፉት የቀረቡትን ጨምሮ ሁሉም እቅዶች በጥልቅና በግልጽ ሂደት ታይተዋል።
የዋይት ሀውስ ቃል አቀባይ ጄን ሳኪም ይህንን ያጠናክራሉ።
ልዩ ልዑክ ፉት ስራ ላይ በነበሩበት ወቅት ፍልሰቱን በተመለከተ ስጋታቸውን ለማንሳት በቂ እድል ነበራቸው። አንድም ጊዜ ግን ይህንን አላደረጉም።
ይሁንና አሁንም የባይደን አስተዳደር ከድንበር የሚመጡ ምስሎች አሳሳቢ ሆነውበታል። በፈረስ ላይ ሆነው ስደተኞችን የሚያሳድዱ ድንበር ጠባቂዎችን ጨምሮ አስተዳደሩ ምርመራ እያከናወንኩ ነው ብሏል። ስደተኞችን በዴል ሬዮ ለመቆጣጠር ፈረሶች በስራ ላይ እንዳይውሉም ወስኗል። የስደት ጉዳይ ተንታኞች ግን የፖሊሲ ለውጥ ለትልቁ ጥያቄ መልስ አይሆንም ባይ ናቸው። በሀገሪቱ ድንበር በኩል ያየለው የስደተኞችን ፍሰት በተመለከተ ምን ይደረግ የሚለው የአስተዳደሩ እውነተኛ ፈተና ነው። ጁሊያ ጊላት የስደተኝነት ፖሊሲ ተቋም በተባለ ድርጅት ውስጥ ከፍተኛ የፖሊሲ ተንታኝ ናቸው።
የባይደን አስተዳደር ጨካኝና ኢሰብአዊ ሆኖ ይታይ ከነበረው የትራምፕ አስተዳደር የስደተኞች ፖሊሲ ሙሉ በሙሉ የተለየ መሆኑን መልእክት ማስተላለፍ ይሻል። ሲመስለኝ ግን አስተዳደሩ ሁሉንም የሄይቲ ስደተኞች እንደ ጥገኝነት ጠያቂ ቆጥሮ እንዲገቡ ከፈቀደ በመላ ዓለም ላይ ለሚገኙ ሰዎች የዩናይትድ ስቴትስ ድንበር ክፍት ነው የሚል መልእክት እንዳያስተላልፍ በዚያው ልክ ሰግቷል።
ዳንኤል ፉት ከቪኦኤ የቀረበላቸውን የቃለ ምልልስ ግብዣ ሳይቀበሉት ቀርተዋል። በመልቀቂያ ደብዳቤያቸው ላይ ሄይቲ ወደ ሀገራቸው እንዲመለሱ የተደረጉ ስደተኞችን ልታስተናግድ እንደማትችል ጠቁመዋል። ሀገሪቱ ባለፈው ወር የደረሰባትን የመሬት መንቀጥቀጥ ጨምሮ የተለያዩ ቀውሶችን እየተጋፈጠች ትገኛለች። ፕሬዚደንቷ በሐምሌ ወር መገደላቸውና የተስፋፋው የወንጀለኞች ቡድን ጠብ በርካቶች ሀገር ጥለው እንዲሰደዱ ገፋፍቷቸዋል። የሕግ መወሰኛ ምክር ቤቱ አባላት የሆኑ ዲሞክራቶች አስተዳደሩ ስደተኞችን አስገድዶ ወደ ሀገራቸው የመመለሱን ተግባር እንዲያቆም አሳስበዋል። የዩናይትድ ስቴትስን ፖሊሲ አልፎ አልፎ ብቻ የሚተቸው የተባበሩት መንግስታትም ሄይቲያውያን ወደ ሀገራቸው መባረራቸውን ተቃውሟል። ከዓለም አቀፍ ልማድና አሰራር ጋር የሚጣረስም ነው ብሎታል።
ክቡራትና ክቡራን አድማጮችና ተመልካቾች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናልፈው። የህወሓት ታጣቂዎች ንፋስ መውጫ ከተማ በቆዩባቸው 11 ቀናት ውስጥ በብዙ አዳጊና በአዛውንት ወይም አረጋውያን ሴቶች ላይ ጾታዊ ጥቃት ፈጽመዋል። የጥቃቱ ሰለባ መሆናቸውን የሚናገሩ የከተማዋ ነዋሪዎች ናቸው ለአሜሪካ ድምፅ ይህን ያሉት። ቤት ለቤት እየዞሩ የበጎ ፈቃድ አገልግሎት የሚሰጡ ወጣቶችም ጾታዊ ጥቃት ለደረሰባቸው ሴቶች የስነ ልቦና ድጋፍ በመስጠት ላይ መሆናቸውን ተናግረዋል። በስፍራው በአካል ተገኝታ ከሴቶቹ ጋርም ቆይታ ያደረገችው አስቴር ምስጋናው ተከታዩን አድርሳናለች።
እድሜያቸው በአምሳዎቹ ክልል ውስጥ እንደሚገኝ የተናገሩት የአንድ ልጅ እናት ናቸው። ማንነታቸው በይፋ ቢገለጽ በማህበረሰቡ ውስጥ እንዳይገለሉና ክብራቸውን እንዳይገፈፍ መስጋታቸውን ይናገራሉ። የህወሓት ታጣቂዎች ንፋስ መውጫ ከተማን በተቆጣጠሩ በመጀመሪያው ቀን አመሻሽ ላይ እቤታቸው ድረስ በመጣ በአንድ የህወሓት ታጣቂ መደፈራቸው ይናገራሉ።
ምንስተወቅቱ የዘለቀ እናትየዋ ቦምብ ይዟል፣ ካራ ይዟል፣ ክላሽ ይዟል። ምን ያላዙስ ኮተታል። ቀስ ቀስ ብትል አንተ እግሬን ነው ቆልጥ መጣ ያለ ደፈረኝ። ከዛ ማንም የመጣ የለም፣ አንዱ ላንዱ የሚመጣ ሰው የለም። ጭል ያለ ነው በቃ።
ታጣቂው የጾታዊ ጥቃቱን ከፈጸመባቸው በኋላ እዳ ለመክፈል ያስቀመጡትን ብር ይዞባቸው እንደሄደ ይናገራሉ።
ሁለተኛ ለማንም አልዋጋውም፣ ቆጠባ ብር ከፍላለሁ። የገብርኤል በነገው ነበር ምንካፈል። ያ 1,020 ብር ወስዶብኛል። የራስ የምቆጥበ ተቀመጠ።
ጾታዊ ጥቃት የተፈጸመባቸው እናት በወቅቱ ወደ ሕክምና ተቋማት መሄድ ቢፈልጉም ተቋማቱ አገልግሎት መስጠት አቋርጠው እንደነበር ተናግረዋል።
እነሱ ናቸው ያሉት ለማን ይናገራሉ? ለማንኛው ቀበሌ ነው ዲስ ምጪ? ለማንኛው አስተዳደር ነው ዲስ ምጪ? ታዲያ የትኛው እንትን ነው ማለት? ምን ናገሩ? ድምጥማጤና ጥጭ ቁጭ።
ሌላዋ ተጠቂ በሰላሳዎቹ የእድሜ ክልል ውስጥ እንደምትገኝ የገለጸችው የሶስት ልጆች እናትና ስሟ በተመሳሳይ እንዳይጠቀስ ጠይቃለች። በታጣቂዎቹ የተደፈረችው ከልጆቿ ፊት መሆኑንም ገልጻለች።
ከተቀመጥኩበትም 3-4 ሆኖ መጡብኝ። ካመጡም ማዛ በኋላ አንዱ ልጅ ነፍስ ያወቀ ነው ሪ ሲል መታለው ገላለው ሲለው ያው በቃ አስገድዶ ያው ደፈረኝ። እኔን ማለት ለሶስት ለአራት ጥይቱን እየደገነ ማለት አዛም በኋላ ሴቲቷን ልጄ እሪ ስትል ያኛው ሸፍኖ ወደዛ ይዞብ ሄደ። ያ ልጄን ብዬ ስታገል ያው ጭኔ አንድ የሚታይ ነገር የለ። ያው ተጎድቻለሁ። እንዴት ተጎዳው ነው የምነግርሽ? እንዳለ ምልጥልጥ ነው ያልኩት። ሁለተኛ ልጄ እሪ ያለበትን ያው ልጄንም መተውታል። ህፃን ነው የስምንት ዓመት ልጅ ነው መተውብኛል እሱ እና ምንም አልችልም። ያው እኔን ሲያረግ ልጆች አይናቸው ፈጦ ጉድ እያየ ያው ተደፈርኩ።
የእርሷን ጩኸት ሰምታ የመጣች ጎረቤቷም ተመሳሳይ ጥቃት እንደደረሰባት ትናገራለች።
ጎረቤቴ ደግሞ ምንድን ነው የምትይው ብላ ስትመጣ ተከታትሎ ገቡባት። ተከታትሎ ገብቶ እሷንም እንደዛው ነው ያረጉ። አዎ ደፍረዋታ። እና የሁለት ልጅ እናት ናት። ደፈሯት። ያው በቃ ምንም ማድረግ አንችልም። እንደገና የአመራር ሚስት ነሽ የእንትን ሚስት ነሽ።
ታጣቂዎቹ ጥቃቱን እየፈጸሙ ይናገሩ ነበር ያለችውን ስታብራራ
አብይን የመረጥሽ ማን ነው ሲለኝ አይ እኔ አብይ ማለት አልቻልኩም። በዛን ሰዓት ራሴን ለማዳን ስለፈለኩ፣ ሁለተኛ ደግሞ የሶስት እናት መኖር ስለምፈልግ ምንም አብይን ተወጃለሽ ብሎ ክላስ ሲደቅንብኝ ምንም አልወደውም አልወደውም ነው ያልኩት። እና ስለዚህ ራሴን ለማዳን ብዬ ነው።
በነፋስ መውጫ ከተማ በቀበሌ 04 ብቻ ከ50 በላይ ሴቶች መደፈራቸውን የቀበሌው ሴቶችና ሕጻናት አስተባባሪ ወይዘሮ ሀብታም መንግስቴ ትናገራለች።
ከተማ በጣም አራት ቀበሌ አለ። በጣም ብዙ ሴቶች ተንገላተዋል፣ ተደፍረዋል፣ ተደብድበዋል። ሕጻናቶች በጣም ብዙ ተጎድተዋል። እንደ ቀበሌ አራት ደግሞ ከ50 በላይ የሚሆን ሴቶች ተደፍረዋል። የጁንታው ቡድን በጣም አሰቃይቷቸዋል። ለሁለት ለሶስት የሆነ ሴቶችን በጣም አንገላቷል፣ ደፍሯል። እናቶቻችን በጣም ብዙ ግፍ ደርሶባቸዋል። ጭናቸውን ስናየው የሚያሳዝን የሚያስለቅስ ህጻናቶች የተደበደቡበት እናቶች ህጻናት ልጆች ባሉበት አሰቃቂ በሆነ መንገድ መድፈርና መደብደብ ተከስቶባቸዋል።
በሌላ በኩል የህወሓት ቃል አቀባይ አቶ ጌታቸው ረዳና አሁን ክልሉን እያስተዳደረ የሚገኘው መንግስት በተለያየ ጊዜ በወጣው መግለጫ የትግራይ መከላከያ ኃይሎች በሚል የጠሯቸው ታጣቂዎች በጦርነት ውስጥ የሌሉ ሰላማዊ ሰዎችን እንደማይነኩ ገልጸው፣ ሆኖም ማንኛውም መጥፎ ነገር ፈጽመዋል በሚል የሚነሳውን ጉዳይ በገለልተኛ አካል እንዲጣራ ሁኔታዎችን ለማመቻቸት ፈቃደኛ መሆናቸውን ተናግረዋል። በሌላ በኩል በነፋስ መውጫ ከተማ በአሁኑ ሰዓት በበጎ ፈቃደኝነት ለተጎዱ ሰዎች የድጋፍ አገልግሎት በመስጠት ላይ የሚገኙ ወጣቶች አስተባባሪ የሆነው ወጣት ግርማ ተፈራ በከተማው ውስጥ ባደረጉት አሰሳ ከ13 ዓመት ታዳጊ እስከ 50 ዓመት አዛውንት ድረስ ያሉ ከመቶ በላይ ሴቶች በህወሓት ታጣቂዎች መደፈራቸው ተናግረዋል።
ስራችን ያው በጎ አድራጎት እንደመሆኑ መጠን ድጋፍ ለማድረግ ተሰባስበን ዳታ ሰብስበን ከጓደኞቻችን ጋር ሰርተናል እና ወደ 120 በላይ ሴቶች ተደፍረዋል። ከ70 በላይ ደግሞ ሰዎች የገንዘብ ዝርፊያ ተፈጽሞባቸዋል። ከዛ ውጭ እኔ የማውቃቸውም ልጆች ጭምር ጓደኞችም ጭምር ዝም ብሎ በጅምላ የመረሸን ሂደት ተፈጽሞባቸዋል። እና እንደዚህ ነገሮች በጣም የሚያሳዝኑ፣ ዝርፊያው ከባድ ነበር፣ ደፈረውም በተመሳሳይ በጣም ያሳዝናሉ። ሲነግሩሽ እያለቀሱ የነገሩና ይህንን ለመረዳት ይችለናል። እኛም ደግሞ በአቅማችን ድጋፍ እያደረግን ያለ ነው። በዚህ መልኩ ህጻናቶች የ14 የ13 ዓመት ህጻናቶች እኔ ህጅ ድጋፍ ስናደርግ ያገኛቸው ልጆች ነበሩ። በ13 ዓመት በ14 ዓመት ህጻናቶች እኔ 6-7 ሴቶች አግኝቻለሁ። እነዚህ እንግዲህ ምን ታያቸዋለሽ? አሁን በዚህ እድሜ ክልል ውስጥ ያሉ ተደፍረዋል።
የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምረቴ በነፋስ መውጫ ከተማ ጾታዊ ጥቃት የደረሰባቸው ሴቶች የህልውና ዘመቻቸው ከተጠናቀቀ በኋላ አስፈላጊ ድጋፍ እንደሚደረግላቸው ተናግረዋል።
ጉዳቶች እንዳሉና ቃል ስለሆነም እነዚህ ሰዎች ባሉበት ስሜታቸው የሚጠበቅበት ሞራላቸው የሚገነባበት ሁኔታ አሁንም ቢሆን በተለይ በሴቶች ተቋም አማካኝነት ስራ መስራት ይኖርበታል። ይሄን ስራዎች እንዲሰሩ ለተቋማት ተግባር ተሰጥቶ በራሳቸው መንገድ ጥረት እያደረጉ ነው ያለው።
የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ኃላፊ አቶ ግዛቸው ሙሉነህ አካባቢዎቹ በህወሓት ታጣቂዎች ቁጥጥር ስር እንደዋሉ ሴቶች መደፈራቸውን መግለጻቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። አድማጮች፣ ቀደም ብሎ የሰማችሁት ዘገባም ሆነ በትላንትና ዕለት ያስተላለፍናቸው አንዳንድ ዘገባዎች በአዲሱ የራዲዮ በቴሌቪዥን ዝግጅታችን በሳተላይት ሽግግር ከናይል ሳት ወደ ኢትዮ ሳት በምናደርገው ሽግግር ወቅት በገጠሙ እክሎች ሳቢያ መታየት ባለመቻላቸው መሆኑን ለሬዲዮ አድማጮች በድጋሚ የተላለፉ ፕሮግራሞች መሆናቸውን ለመግለጥ እንወዳለን። አሁን አድማጮች ለተከታዩ ዘገባ ወደ መቀሌ ነው የምንሻገረው። በመቀሌ ከተማ የወጣቶች ኑሮ ምን ይመስላል በሚል የተመለከተ ዘገባ ነው። ወደ ክልሉ የሚያስገቡ መንገዶች በመዘጋታቸውና የተለያዩ አገልግሎቶችን በመቋረጣቸው በዕለት ኑሯቸው ላይ ከፍተኛ ተጽዕኖ ማሳደሩ ነው ወጣቶቹ የገለጹት። ሙልጌታ አጽብሃ ነው ያነጋገራቸው።
አማኑኤል ታደሰ በመቀለ ከተማ ነዋሪ ነው። ባለፉት 11 ወራት በጦርነቱ ምክንያት ስራው እንደተቋረጠ ይገልጻል። በአሁኑ ጊዜ ስራ በማቆሙ ለችግር እንደተጋለጠ ነው የሚናገረው።
እንደ ማንኛውም ትግራዋይ ብዙም በማህበራዊ ኑሮ ላይ ችግር አጋጥሞኛል። ያው እንደሚታወቀው ከ10ና ከ11 ወር በፊት መቀሌን ሁሉም ሰው ያውቃታል። ሰዎች ብዛት ተጨናንቃ ብዙ የማህበራዊ ኑሮ የንግድ ከተማ ነበረች። በኢኮኖሚም በፖለቲካሊም ብዙ እንቅስቃሴ የሚደረግላት ከተማ ነበረች የሚታወቀውና ጦርነቱ ከተከፈተ በኋላ ግን ወጣቱ አገሩ ትግራይን ለማዳን ወደ ዘመቻ ተጉዞ በቲዲኤፍ ሰራዊት ላይ የራሱን ተበግሶ እያደረገ ነው ያለው። ወደ ድርድር የሚመጡበት ትንሽ አቅጣጫም የለም የነሱ። ስለዚህ ወደ ድርድር ለመግባት ፍንጭ ማግኘት አለበት። አሁን ይሄን ነገር እየሳየ አይደለም። ወደ ድርድር የሚገባበት መንገድ ከሌለ አማራጩ አንድና አንድ ብቻ ነው፣ ጉልበትን ተጠቅመህ ነጻ መውጣት።
ሌላው የመዝናኛ ተቋም ከፍቶ የሚሰራ ሰይፈ ገብረ ገርግስ የተባለ ወጣት በበኩሉም እሱ በሚሰራበት ቦታና አካባቢው ወጣቶች በብዛት ይመጡ ነበር ብሎም በአሁኑ ጊዜ ግን በከፍተኛ ሁኔታ መቀነሱ ይገልጻል።
እና በዚህ ወቅት ስራ ይኖራል ብለን መገመት ያው ይከብዳል። መቀሌ ያው እኔ ትውልድ ያደኩት እዚህ መቀሌ ውስጥ ነው። መቀሌ እንደዚህ ሆነ አይቻት አላቅም። በጣም ከባድ የሆነ የኢኮኖሚ ክራይሲስ ነው ያጋጠመን። ከሱ የባሰ ደግሞ ያው የሰላም ችግር ይዘልን የመጣ አንድ ጠላት አለ። ጠላት ላይ በመፋለም ላይ ያለ ነው። ሰላም ምንም ተወዳዳሪ የለውም፣ መፍትሄ ነው ግን እንደሚታወቀው ጠላቶቻችን ሰላም አይፈልጉም። መንግስታችን ሰላም እንደሚፈልግ በራሳችን ብቻ ሳይሆን ዓለምን የሚመሩ ራሱ ጥሩ ምላሽ እንዳለው መንግስታችን ተናግረዋል። ነገር ግን ጠላታችን ስለማይፈልግ ያለን አማራጭ ጠላታችን በሚመጥልን አካሄድ በልጠን ተገኝተን እሱን ደምስሰን ይፈታል ብዬ ነው መስበው።
መሐሪ ለገሰ የተባለ ሌላ ወጣት በበኩሉም ይሰራበት የነበረ ተቋም ስራ በማቆሙ ደሞዝ እያገኘ እንዳልሆነና ቤተሰብም ለማስተዳደር መቸገሩ ነው የተናገረው።
ሰርቼ የመልማት ሰርቼ የመለወጥ ህልሜን ወደኋላ የጎተተ እንደ ግለሰብ ሰርቼ ማመርትበትን እኔ ለራሴ አግኝቼ ለቤተሰቤ እንዲሁም እንደ ዜጋ እንደ ሀገር የምተርፍበትን ድርጅት ያወደመ እኔም እንደ አንድ ዜጋ የመኖር የህልውና ጥያቄን ገደል ውስጥ የከተተ ነበር። ይሁን እንጂ በትግራይ ህዝብ ጽናት፣ በልጆቹ ትጋት አሁን ጠላቶቼ በቅርብ ሊገሉኝ አይችሉም። መላ አካባቢውን ዘግተው እንደ ክልል በረሃብ እንድናልቅ ሁሉን አይነት አገልግሎት አቋርጠውብን ይገኛሉ። ባለው ሁኔታ እኔ አንድ ድርጅት ተቀጣሪ ባለሙያ ነኝ። የቀጠረኝ ድርጅት ደሞዝ ሊከፍለኝ አይችልም። እኔ እንደ ዜጋ ያፈራሁትን ትንሽም ብትሆን ሀብት ከባንክ መንዝሬ ማውጣት አልችልም። መብራት አገልግሎትን ማግኘት አልችልም። የተለያዩ አገልግሎቶች ተቆርጠውብኛል። የሚገባ የሸቀጥ አገልግሎት የለም። የእህል ፍጆታም የለም። ስለዚህ እንደ አንድ ትግራዋይ በረሃ ሊቀጡኝ እየተንቀሳቀሱ ያሉ ኃይሎች አሉ። አብዛኞቹ ጓደኞቼ እዚህ በረሃብ ተዘግተን ከምንሞት እኛን የሚዘጋውን ቡድን ላንቃ ዘግተን የተረፈው ህዝባችን በሰላም ይኑር የሚል አላማን አንግበው እየታገሉ ይገኛሉ።
የጦርነት አውዳሚነት በተግባር አይተናል የሚለው መሐሪም ለህዝብ እልቂት ምክንያት የሆኑ አካላት በህግ ተጠያቂ በማድረግ ችግሩ በሰላማዊ መንገድ መቋጨት ይገባዋል ብሏል።
ምክንያቱም ሰላም ለሁላችን ጠቃሚ ነው። እንደ ሀገር ባለፉት 10 ወራት በተደረገው ጦርነት ይሁድመት የሀገር ሀብት ነው። ስለዚህ ነገሮች ሁሉ በሰላም ቢቋጩ ቀሪው ማህበረሰብ በሰላም እንዲኖር ነገሮችን በውይይት መፍታት ተገቢ ይመስለኛል። ይሁን እንጂ ይህን ጥፋት በትግራይ ህዝብ ላይ፣ በትግራይ እናቶች ላይ፣ በትግራይ ወጣቶች ላይ የፈጸሙ ኃይሎች በዓለም አቀፍ ህግም በሀገሪቱ ህግም ሲቀጡ ብቻ ይህ ሁኔታ ተፈጻሚ ይሆናል።
ሀፍቶ ማማረ የተባለ ሌላ ወጣት በበኩሉ
ህይወት ከባድ ነው፣ ምንም የምትሰራው ነገር የለም። ከውጭም ከአዲስ አበባም ቀና መጣ ነበር። አሁን ምንም ሁሉም ነገር ስለተዘጋ ምንም እንቅስቃሴ የለም። የነበረም ከባንክ ማውጣት አይችልም። ለሁሉም ነገር ሰላም ከተቻለ እንደ አማራጭ፣ ጦርነት አማራጭ አይደለም። ሁሌ ሰላም የተሻለ ነገር ነው። መንግስትም ማድረግ ያለበትን ማድረግ አለበት። ባንክም ያው እንዳልኩ ነው፣ ቴሌም ተዘግቷል፣ መብራትም ያው ወረደ እየመጣ እየሄደ ነው፣ ውሃም እንደዛው ነው። እና ሰላም ነው የሚሻለው። ጦርነትም ከሆነ ያ ጦርነት መቅጠም ያለበት ከጦርነት ከገጠመህ ጋር ነው እንጂ ከህዝብ ጋር አይደለም።
በመቀለ ከተማ መንገዶች ይታዩ የነበሩ የተሽከርካሪዎች ብዛት በከፍተኛ ሁኔታ ቀንሰዋል። እንዲሁም ወጣቶች የሚውሉባቸው የነበሩ የመዝናኛ ቦታዎች ላይ የሚታዩ ሰዎች ቁጥር ጥቂት ሆነዋል። በትግራይ ክልል ባንክ፣ ስልክ፣ ኢንተርኔትና የነዳጅ አቅርቦትም የለም። የመንግስት ሰራተኞችም ላለፉት 3 ወራት ደሞዝ እንዳልወሰዱ ነግረውኛል። ለአሜሪካ ድምጽ ሙልጌታ ጽባህ ቀለም።
ሙልጌታን ለዘገባው አመሰግናለሁ። አድማጮች፣ አዲሱን የራዲዮ በቴሌቪዥን ስርጭታችንን በኢትዮ ሰዓት መከታተል ትችላላችሁ። እንዲሁም በማህበራዊ ገጾቻችን ላይ በምስል የተደገፉትን ዘገባዎች በሙሉ ማግኘት እንደሚችሉ ለማስታወስ እንወዳለን። አድማጮች፣ አሁን በተከታዩ ዘገባ ደግሞ ወደ ወሎ ደላንታ ነው የምናቀናው። የኢትዮጵያ መንግስት በአሸባሪነት የፈረጀውና ራሱን የትግራይ መከላከያ ኃይል ብሎ የሚጠራው አካል ይገኝባቸዋል በተባሉ በደቡብ ወሎ ዞን የደላንታ ወረዳ ቀበሌዎች ውስጥ አሳሳቢ ሰብአዊ ጉዳት እየደረሰ ነው ሲሉ ተፈናቅለው በወረዳው ዋና ከተማ ወገልጤና የሚገኙ አስተያየት ሰጪዎች ተናገሩ ይለናል መስፍን አራጌ ከስፍራው ባጠናቀረው ዘገባ። ተፈናቅለው በወገልጤና ከተማ የተጠለሉ የወረዳው ነዋሪዎች እስካሁን ያገኙት ምንም አይነት የዕለት ድጋፍ ያለመኖሩንም አመልክተዋል። የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት በበኩሉ የደረሰው መረጃ ያለመኖሩን ገልጦ ከሚመለከተው አካል ዝርዝር እንደደረሰው ድጋፍ የሚሰጥበትን ሁኔታ እንደሚያመቻች ገልጧል። መስፍን አራጌ።
መንግስት በአሸባሪነት የፈረጀውና ራሱን የትግራይ መከላከያ ኃይል ብሎ የሚጠራው አካል ወደ ደቡብ ወሎ ዞን ለመግባት ሙከራ አድርጎባቸዋል ከተባሉት ወረዳዎች አንዱ የደላንታ ወረዳ ነው። ኃይሉ ከጳጉሜ 5 ጀምሮ ወደ ዞኑ ደላንታ ወረዳ በመግባት 030፣ 031፣ 023 እና 024 ቀበሌዎችን በመቆጣጠሩ በ10 ሺዎች የሚገመቱ ከቤት ንብረታቸው ተፈናቅለው ወደ ወገል ጤናና ደሴ ከተሞች መሰደዳቸውን፣ ጉዳት ደርሶብናል ያሉ አስተያየት ሰጪዎች ለአሜሪካ ድምጽ ሬዲዮ ተናግረዋል።
ከስደተኛ የበለጠ እዛው ተቀምጦ በደህናው ቀን ያፈራውን ንብረት ሀብት በጉልበት እየተቀማ ይገኛል።
የዞን ዋና አስተዳዳሪ ሰይድ መሐመድም ጁንታ ሲሉ የጠሩት አካል ወደ ደቡብ ወሎ ዞን በደላንታ በጎ ለመግባት መሞከሩን አረጋግጠዋል። ህወሀት ከተቆጣጠረውና በደላንታ ወረዳ ከሚገኙ ፀሐይ መውጫ አካባቢ ብቻ ከ20 ሺህ የሚበልጡ ሰዎች መፈናቀላቸውን የአይን ማይነን የሚሉ ተፈናቃዮች ይናገራሉ። ስማችንን ብንናገር አካባቢያችንን የተቆጣጠረው ኃይል ቤተሰቦቻችን ላይ ጉዳት ሊያደርስ ይችላል ሲሉ ለአሜሪካ ድምጽ የተናገሩት አስተያየት ሰጪዎች ከ15 ቀናት በፊት ወታደራዊ ኃይሉ ይኖርባቸው የነበሩትን ቀበሌዎች በማጥቃቱ ህይወታቸውን ለማትረፍ አድካሚ የእግር ጉዞ አድርገው ወደ ወረዳው ከተማ ወገል ጤና መዝለቃቸውን ገልጸዋል።
በርካታ አርሶ አደር ሲያረባው የነበረውን በሬ ላም እየታረደ እየተበላ ነው። በጣም በሚያሳዝን ሁኔታ አርሶ አደር እዛ ደካሞች እንጀራ የጋገሩትን ሳይቀር እየተቀሙ ነው የሚበሉት።
ተዋጊው ኃይል በተቆጣጠራቸው ቀበሌዎች ውስጥ ቤተሰባቸውን ጨምሮ መንቀሳቀስ ያልቻሉ በርካታ አቅመ ደካሞች፣ ነፍሰ ጡሮችና አካል ጉዳተኞች በአሳሳቢ ሁኔታ ላይ እንደሚገኙ በመንግስት ስራ ላይ የተሰማራና ወገል ጤና ከተማ ተፈናቅሎ የመጣ ወጣት አስተያየቱን ለአሜሪካ ድምጽ ድምጽ ሬዲዮ ሰጥቷል። ተንከሳቃሽ ነጋዴ ነኝ የሚሉትና ተፈናቅለው ወገልጤና ከተማ የሚገኙት ሌላው አስተያየት ሰጪ በበኩላቸው ፀሐይ መውጫ አካባቢ ትኖራለች ካሏቸው እህታቸው አገኙት ያሉትን መረጃ አጋርተዋል።
ከሳምንት በፊት ደውለውልኝ ነበረና ግንኙነት ነበረን። የመኖሪያ ቤታችን ወደ 023 ቀበሌ ሆኖ ወደ ገጠሩ ስለነበር እኛ አካባቢ ላይ ምሽግ የመማስ አይነት ነገርና ለጦርነት ዝግጁ የመሆን ሁኔታ እንደነበረ ነገረችን። ከዛ በኋላ ቤታቸው ገብተው ወተት አምጡ እንጀራ አምጡ እያሉ እንደሚያስቸግሯቸውና ያለችውን ነገር ሁሉ እየበሉባቸው እንደሆነ ነው የሰማነው።
ለሸመታ ወገል ጤና እንደመጡ የሚኖሩበት የፀሐይ መውጫ አካባቢ ራሱን የትግራይ መከላከያ ኃይል ብሎ በሚጠራው አካል ቁጥጥር ስር መዋሉን ተከትሎ ከሰባት ቤተሰቦቻቸው ጋር ተለያይተው ወገል ጤና ቤተሰብ ጋር ተጠግተው ለመኖር መገደዳቸውን የሚናገሩት ደግሞ በግብርና የሚተዳደሩት አስተያየት ሰጭ ናቸው።
ኔትወርኩንም ስላበላሹት ሰው እንዳይገናኝ ከዚያ ተራራ ላይ ደወሉልኝ። እንዴት ነው ስላቸው፣ አይ ራሞት ነው ምናምን አሉኝ። ዋጋ ያለንም ስድስት ሆነው ሀኛ ቤት መጡ። ያወተታችንና እንጀራችን ወቄታችንን ልብሳችን ይዘው ከዱ ነው ያሉኝ። እንግዲህ ለፈጣሪ ዝም ብዬ እያለቀስኩ መጠጊያ የለኝም፣ እዚው እያለቀስኩ ነው ያለሁት። አሁን
ጥለዋቸው የወጡባቸው አካባቢዎች ውስጥ የነበሩ መሰረተ ልማቶች መውደማቸውንና ሰብአዊ ጉዳት እየደረሰ መሆኑን ነው አስተያየት ሰጪዎቹ የሚናገሩት።
ጤና ጣቢያዎች አቁመዋል ስራ። ስኳር፣ ግፊት ምናምን መድኃኒት ሲከታተሉ የነበሩ ሰዎች በቅርብ አገልግሎት ማግኘት አልቻሉም። በርካታ ጤና ጣቢያ ላይ ተዘርፏል። በሽታ አለ፣ ረሃብ አለ፣ ጦርነት አለ።
የምን በሽታ ተከሰተ?
እንደ ወረርሽኝ ነው የሚሉት እነሱ በአካባቢ ማለት ነው። እንግዲህ ያው ሙያው ስለሌለኝ ይሄ ነው በሽታው ብዬ እንትን አላልኩትም።
ከ031 እስከ 022 ድረስ ያለው ቀበሌ ግንኙነት ወረዳ ጋር ተቋርጧል። የገበያ ሁኔታውም እንትን ብሏል እና እነሱ ደግሞ ያሉት እዛ አካባቢ አራት ቀበሌ ላይ በደንብ እንቅስቃሴ እያደረጉ ነው ያሉት። 031፣ 030፣ 023 እና 24 የሚባሉ ቀበሌዎች ላይ አሉ። በተለይ 030 እና 023 ቀበሌ ሁለቱ ቀበሌ ላይ በከፊል 031 ሶስቱ ቀበሌ ላይ ካምፕም አላቸው፣ እንቅስቃሴም እዛ ያደርጋሉ። ማህበረሰቡንም እየገቡ ያለውን አብረው እየበሉበት ነው የሚሉን። እንግዲህ የሚደውሉት ተራራ ላይ ወጥተው ኔትወርክ ፈልገው የምናገኛቸው ሰዎች በዚህ ልክ ነው የሚያናግሩን።
ንብረትም እየተዘረፈ እየተበላ ስለሆነ አስቸኳይ እርዳታ ለህፃኖቹ በተለይ ወላጆቹ ራሱ ከዚያ ሆስፒታል የለምን እና እነዚያ ትክክለኛ መንግስት አልቀረበላቸውም። በጣም ይከብዳል። አንድ ሰው ታሞ ሀክሞ አይዲንም በቃ መሞት ነፍሰጡሮች ህፃኖቹ በቃ እየሞቱ ነው ያሉት። ራብ እያለቀ ነው። ህፃን ልጅ ጥሬ አበላ በቃ ምንም አጥሚትም የለ ምንም የለ። አገሩም ድርቅ ነው። በጣም አስቸጋሪ ነገር አለ።
የህወሓት ቃል አቀባይ ጌታቸው ረዳ በተደጋጋሚ ኃይላቸው ንጹሀን ዜጎችን ኢላማ እንደማያደርግ መግለጻቸው ይታወሳል። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ መሳይ ማሩ በሰጡት ምላሽ እስካሁን በተጠቀሰው ልክ ተፈናቅሎ ወገልጤና ከተማ የሚገኝ ተፈናቃይ መኖሩ መረጃ እንዳልደረሳቸው ጠቅሰው የተደራጀ መረጃ ከሚመለከተው አካል እንደደረሳቸው አስፈላጊውን ድጋፍ ለማድረግ እንደሚንቀሳቀሱ ጠቁመዋል።
ቀደም ሲል በደላንታ ወረዳ ሶስት ቀበሌዎች ጉዳት ያደረሰ መሆኑ እናውቃለን። እንግዲህ ከደላንታ ወረዳ ቀደም ሲል ከገጠር ወደ ከተማ ከከተማ ወደ ከተማ የተፈናቀሉ ወገኖች መረጃ ጠይቀናል። የቀረበው መረጃ አሁን በሚገለጸው ልክ አይደለም። ተፈናቅሎ የመጡ ወገኖቻችን በትክክል ካሉ መረጃውን ፈጥኖ ለዞን አደጋ መከላከልና ምግብ ዋስትና ያቅርቡ። በሚቀርብልን መረጃ መሰረት ፈጥነን ምላሽ ለመስጠት መንግስት ዝግጁ ነው።
ወታደራዊ ግጭቱን ተከትሎ ከሰሜንና ደቡብ ወሎ ከዋግምራና አፋር አካባቢዎች ከ350 ሺህ በላይ ተፈናቃዮች በደሴ ኮምቦልቻና ሀይቅ ከተሞች ቤተሰቦቻቸው ጋር በማረፊያ ካምፖችና ተከራይተው የተጠለሉ ሲሆን ከነዚህ እስካሁን 255 ሺህ የሚደርሱት የዕለት ደራሽ ምግብ እርዳታ እንደተደረገላቸው ማስተባበሪያ ጽህፈት ቤቱ ከቀናት በፊት መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
አመሰግናለሁ መስፍን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ለምሽቱ የመጨረሻ ወዳደረግነው ቅንብር ነው የምናልፈው። የዓለም የቱሪዝም ቀን የኢትዮጵያ የቱሪዝም ኢንዱስትሪ በዓለም አቀፉ የኮቪድ-19 ወረርሽኝና በአገሪቱ ውስጥ ባለው የጸጥታ ችግር ሳቢያ ፈተና እንደገጠመው የኢትዮጵያ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው አመለከቱ ይለናል። አሁን የኢትዮጵያ የሚያስፈልጋት አንድነት፣ ፍቅርና መከባበር ነው ያሉት ዶክተር ሂሩት ቱሪዝም ካለ እነዚህ እሴቶች ማሰብ አይቻልም ማለታቸውን ጠቅሶ ዮናታን ዘብዲዮስ ነው ከሐዋሳ ተከታዩን ያጠናቀረው። የሲዳማ ክልል ፕሬዚዳንት አቶ ደስታ ለዳሞ በበኩላቸው ከቱሪዝም የሚገኘውን ገቢ ለማሳደግ የተረጋጋ ሰላማዊና ጸጥታ የሰፈነበት ከተማና አገር መፍጠር ያስፈልጋል ማለታቸውንም ጠቁመዋል። ወደ ዝርዝሩ።
የኢትዮጵያ የባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው በዓሉ ሲከበር ባሰሙት ንግግር ቱሪዝም በዓለም ያሉ የሰው ልጆችን ማቀራረብና ማገናኘት የሚችል ስበት ያለው ዘርፍ ከመሆኑም ባለፈ የስራ ዕድል ይፈጥራል ብሏል።
በተፈጥሮ በድንቅ ባህል ታሪክና ሀብት ታሪክና ተፈጥሮ በተፈጥሮ ሀብት የታደሉ ሀገራት ያሏቸውን ሀብቶች ሳይንሳዊ በሆነ መልኩ ጠብቀውና አልምተው ለቱሪዝም አገልግሎት ማዘጋጀት ከቻሉ ከፍ ያለ ማህበራዊና ምጣኔ ሀብታዊ ጠቀሜታ ማግኘት እንደሚችሉ አጠያቂ አይደለም። ስለሆነም እንደ ሀገር ያሉንን ሀብቶች በጥንቃቄ መለየት፣ ተፈጥሯዊ ባህሪያቸው ላይ ጫና ሳንፈጥር ማልማት እና ለሀገር ውስጥም ሆነ ለውጭ ሀገር ቱሪስት በማስተዋወቅ ህዝባችንን ተጠቃሚ ማድረግ ከሁላችንም የሚጠበቅ ተግባር ነው።
ኢትዮጵያ በሀብት ላይ ተቀምጠው ከሚቸገሩ ሀገራት አንዷ ነች ያሉት ሚኒስትሯም አቅምም የሰው ኃይልም እያለን ይህ ችግር መቆም አለበትም ብሏል።
ሆኖም በየጊዜው ከውስጥም ሆነ ከውጭ በሚነሱ ጠላቶቻችን በሚፈጠር ሁከት ወደፊት ለመራመድ ስንቸገር ኖረናል። ይህ ሁኔታ ማብቃት አለበት። ህዝባችን የመከራና የስቃይ ዜና ሳይሆን የልማትና የእድገት ዜና መስማት ይኖርበታል። አሁን ካለንበት ዝቅተኛ የአኗኗር ሁኔታ መውጣትም አለብን። አሁን ያሉ ችግሮችም ሆነ ያለፉት ለምን እንደተከሰቱና እነማን ለምን ዓላማቸው እንደፈጠሯቸው መመርመርና አሽቀንጥሮ መጣል አለብን።
አሁን አገሪቷ የሚያስፈልጋት አንድነት፣ ፍቅርና መከባበር ነው ያሉት ዶክተር ሂሩት
ለቱሪዝም መቀዛቀዝ ምክንያት ከሆኑ ጉዳዮች በቁጥር አንድ የሚጠቀሰው የሰላም መታጣት ነው። ከቦታ ቦታ የሚንቀሳቀሰው ሰው ስለሆነ ሰው ደግሞ በሰላም መኖር ስለሚፈልግ ሰላም ሲናጋ ወደኛ ሊመጣ የሚፈልግ አይኖርምና ፍላጎታችን አካባቢያችንም ሆነ አገራችንን ማሳደግ ከሆነ ለሰላምና ለፍቅር ግንባታ የተለየ ትኩረት ልንሰጥ ይገባናል።
ከዚህ በተጨማሪም የኢትዮጵያን ቱሪዝም እየጎዳ ያሉ ሌሎችም እንቅፋቶች አሉ ብሏል።
በተለይም የኮቪድ-19 ወረርሽኝ መስፋፋት እንደ ዓለምም ሆነ እንደ አገር በቱሪዝም ኢንዱስትሪው ላይ ከፍተኛ ጉዳት አስከትሏል። እንደዚህ ያሉ ወረርሽኞች ሲከሰቱ ጎብኚዎች ወደ ሀገራችን ለመምጣት የማይደፍሩ ከመሆኑም ባሻገር እኛም እንደ ሀገር እንግዶቹ በሽታ ይዘው ሊመጡ ይችላሉ በሚል መስጋታችን የማይቀር ነው። በዚህም ሆነ በዚያ ቱሪዝሙ በሀገራችን በእነዚህ ሁለት ክስተቶች የተነሳ ታላቅ ስብራት አጋጥሞታልና ከዚህ ለመውጣት መመካከርና በጋራ ጠንክሮ መስራት ይኖርብናል።
ኢትዮጵያ ያለችበትን ሁኔታ በመጠቆም ፈተናዎችን አሸንፎ ማለፍ የኢትዮጵያ ባህል ነው የሚሉት ዶክተር ሂሩት በዓሉ የተከበረበት ስላለው ሲዳማ ክልል የሚከተለውን ተናግሯል።
እንደ ሀገር የዚህ ዓመት የዓለም ቱሪዝም ቀንን እያከበርን የምንገኝበት የሲዳማ ክልል በበርካታ የቱሪዝም ሀብቶች የተሞላ የሰላም ማረጋገጫ ፓስፖርት ለጎብኚዎች መስጠት የሚችል ዳይቡሹ ብሎ እንግዳ የሚቀበል የቱሪዝም ማዕከል ነው። ከሐዋሳ ሐይቅ ጀምሮ የተፈጥሮ የባህልና የታሪክ ጸጋዎች እጅግ አስደማሚ የቱሪስትን ቀልብ የሚስቡ ናቸው። እናም ክልሉ እነዚህን ሀብቶች በሚገባ አልምቶ መንቀሳቀስ ከቻለ በሀገራችን ግንባር ቀደም የቱሪስት መዳረሻ ከሚሆኑ አካባቢዎች አንዱ እንደሚሆን ጥርጥር የለኝም።
የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ በበኩላቸው የዓለም የቱሪዝም ቀን በክልሉ በመከበሩ የተሰማቸውን ደስታ በክልሉ ሕዝብ ስም ገልጠው በአካባቢው ባህል ዳየቡሹ ብለው ሰላምታ በማቅረብ እንግዶቻቸውን መቀበላቸውን ለበዓሉ ታዳሚዎች ገልጧል። አቶ ደስታ ከቱሪዝም የሚገኘውን ገቢ ለማሳደግ የተረጋጋና ሰላማዊ አካባቢ መፍጠር እንደሚገባም ተናግሯል። ከቱሪዝም የሚመጣውን ኢኮኖሚያዊ ጥቅም ለማሳደግ በፌደራል መንግስት የሚሰራውን የክልሉ መንግስት እንደሚደግፍ ገልጠው ሌሎችም ክልሎች ይህንን ማድረግ እንዳለባቸውም ተናግሯል። አንድነታችን በማጠናከር የኢትዮጵያ ጥቅም ከፍ ማድረግ ያለብን ጊዜውም አሁን ነው ብሏል አቶ ደስታም።
ህብረታችንን ከፍ በማድረግ በተቀናጀ ክንድ ረጅም ጊዜ ሳይወስድብን በመታገልና በማሸነፍ ሰላማችንን ካረጋገጥን በኋላ የኮቪድ ድባብንም ቢሆን በሚቀመጡ ፕሮቶኮሎች መሰረት ጥንቃቄ እያደረግን ቱሪዝምንና አጠቃላይ ልማታችንን በሚያፋጥነው ሂደት ውስጥ ሊገኝ የሚችለውን እድል አሟጠን መጠቀም ይኖርብናል።
የባህልና ቱሪዝም ሚኒስትሯ ዶክተር ሂሩት ካሳው ሁሉም የክልል መንግስታት ለዘርፉ ትኩረት ሰጥተው እንዲሰሩም አሳስቧል።
ከቱሪዝም የሚገኝ ሀብት ከግብርና ከኢንዱስትሪና ከማዕድን በተለየ መልኩ በመጠነኛ ኢንቨስትመንት ከፍተኛ ሀብት የሚገኝበት ሰፊ ስራ ዕድልም የሚፈጠርበት በመሆኑ ይህንን ታሳቢ በማድረግ እንደ ሀገር የተሰጠውን የተለየ ትኩረት የሲዳማ ክልልን ጨምሮ በሁሉም ክልሎቻችን እንዲሰጥ በዚህ አጋጣሚ አደራ ለማለት ፈልጋለሁ።
በ2013 ዓመተ ምህረት በፈተናዎች በተለይም በጸጥታ ችግርና በኮቪድ-19 ወረርሽኝ የተጎዳው የኢትዮጵያ ቱሪዝም ኢንዱስትሪ 356,866 የውጭና 25 ሚሊዮን 475,000 የውስጥ ገቢዎችን ብቻ አስተናገደ ሲሆን የተገኘው ገቢም 551 ሚሊዮን የአሜሪካ ዶላር ብቻ ነው። ይህ አሃዝ ካለፉት ዓመታት ጋር ሲነጻጸር 19% ቀንሷል ነው ተባለው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን እናመሰግናለሁ ለዘገባው። አድማጮች ለምሽቱ ያልነውንም ማጠናቀቃችን ነው። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በኢትዮ ሰዓት በየቀኑ ከሚሶስት ሰዓት ጀምሮ የምናስተላልፈው ስርጭት እዚህ ላይ ያበቃ። ነገ ምሽት 3 ሰዓት ላይ እንመለሳለን። ያስተናገድኳችኋለሁ አከበደ ከአቀናባሪያችን ብርሃን ኃይሉ ጋር በዚሁ ተሰናበትን። ሰላም፣ ደህና ደሩ።